የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መጋቢት 22 2015 ዓ.ም ዝግጅታችን ጀመረ። በሶማሊያ የመኪና አደጋ 11 ኢትዮጵያውያን ስደተኞች መሞታቸውን የተባበሩት መንግስታት ድርጅት የስደተኞች ተቋም አይኦኤም አስታወቀ። በኢትዮጵያ በማንኛውም ክልል ውስጥ በተደራጀ መልኩ በውጊያ የተሳተፉ አካላት ትጥቅ እንደሚፈቱ የኢትዮጵያ ብሔራዊ ተሃድሶ ኮሚሽን አስታወቀ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ ወደ ሰዓቱ ዋና ዋና የዓለም ዜናዎች እንለፍ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሰሜናዊ ሱዳን ውስጥ የወርቅ ማዕድን ቁፋሮ ስፍራ ተደርምሶ ቢያንስ 14 ሰዎች መሞታቸውን የአገሪቱ ባለሥልጣናት አስታወቁ። ሱዳንን ከግብፅ ጋር በሚያዋስናት አካባቢ የሚገኘው ጀበል አልአህማር የተባለው የወርቅ ማዕድን ማውጫ የተደረመሰው ትናንት ሐሙስ ሲሆን አሁን ያልተገኙ በርካታ የቁፋሮ ሰራተኞች እንዳሉ የመንግስቱ ዜና አገልግሎት አመልክተዋል። ሱዳን ውስጥ በማዕድን ማውጫ ቦታዎች አስፈላጊው ጥበቃ፣ የጥንቃቄና እድሳት ደንብ ተግባራዊነት ደካማ በመሆኑ እንዲህ ያሉ አደጋዎች በተደጋጋሚ እንደሚደርሱ ተመልክተዋል። ብዛት ያለው ወርቅ አምራች በሆነችው በሱዳን እንደ አውሮፓ አቆጣጠር በ2021 ዓ.ም ምዕራብ ኮርዱፋን ክፍለ ግዛት ውስጥ የወርቅ ማዕድን ቁፋሮ ስፍራ ተደርምሶ 31 ሰዎች እንደሞቱ ይታወሳል። የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ አገራቸው ከታንዛኒያ ጋር ያላትን የንግድና የኢንቨስትመንት ትስስር ለማሳደግ እቅድ እንዳላት አስታወቁ። ሃሪስ ትናንት ሐሙስ ጉብኝታቸውን ሲያጠናቅቁ ከታንዛኒያ የመጀመሪያዋ ሴት ፕሬዚደንት ሳሚያ ሱሉ ሐሰን ጋር ሆነው በሰጡት ጋዜጣዊ መግለጫ በታንዛኒያ ኢኮኖሚና መዋለ ንዋይን ለማሳደግ የምጣኔ ሀብት ትስስራችንን ለማጎልበት አብሮ መስራትን የጋራ ግባችን አድርገናል ብለዋል። ለዚህም በርካታ እቅዶች መዘጋጀታቸውን የገለጹት ምክትል ፕሬዚዳንቷ የዩናይትድ ስቴትስ አስመጪና ላኪ ኤግዚም ባንክ በሁለቱም አገሮች መካከል ያለውን የኢንቨስትመንት መጠን ለማሳደግ እንዲሰራ ከአዲስ የመግባቢያ ስምምነት መደረሱን አስታውቀዋል። ዩናይትድ ስቴትስ ውስጥ ያሉ የአሜሪካ ኩባንያዎች ወደ ታንዛኒያ ለመሰረተ ልማት፣ ለትራንስፖርት፣ ለዲጂታል ቴክኖሎጂ፣ ለአየር ንብረት፣ ለኃይል ደህንነትና የኃይል ምንጭነት ዘርፍ የሚውሉ ሸቀጦችና አገልግሎቶችን እንዲልኩ ሁኔታዎችን ያመቻቻል ላሉት ለዚሁ ባንክ እስከ 500 ሚሊዮን ዶላር ድጋፍ እንደሚሰጥም ሃሪስ አስረድተዋል። ዩናይትድ ስቴትስ ለታንዛኒያ የ560 ሚሊዮን ዶላር እርዳታ ቃል የገባች ሲሆን የዩናይትድ ስቴትስ ምክር ቤት ያጸድቀዋል ተብሎ እንደሚጠበቅ ሮይተርስ ዘግቧል። ምክትል ፕሬዚዳንቷ የታንዛኒያ ጉብኝታቸውን አጠናቀው ወደ ዛምቢያ ያቀኑ ሲሆን የፊታችን እሁድ ወደ ዋሽንግተን እንደሚመለሱ ተዘግቧል። የአፍሪካ የሳህል ክልል በልማት ለመበልጸግ የደህንነት ፈተናዎቹን ማሸነፍ አለበት ሲሉ በክልሉ የሁለት ቀናት ጉብኝታቸውን ያጠናቀቁት የዓለም ባንክ ፕሬዚደንት ዴቪድ ማልፓስ አሳሰቡ። የሳህል አካባቢ ለዓመታት በጂሃዲስቶች ሁከት የተወረሰ ሲሆን ማሊ 11 ዓመታት የዘለቀውን ሁከት ለማስቆም ስትታገል ቆይታለች። በአካባቢው ያለው አለመረጋጋት ምክንያት በመቶ ሺዎች የተቆጠሩ ሰዎች ተገድለዋል። ሌሎች በብዙ መቶ ሺዎች ደግሞ ከቤት ንብረታቸው ተፈናቅለዋል። በከባድ ሁከት ከሚታመሱ ድሃ ሀገሮች አንዷ ሌላይቱ የክልሉ ሀገር ቡርኪና ፋሶም በአውሮፓውያኑ የቀን አቆጣጠር በ2022 ወታደራዊ መፈንቅለ መንግስቶች ተፈጽመውባታል። እነዚህን ችግሮች የጠቀሱት የዓለም ባንኩ ፕሬዚደንት ደህንነት ለልማት ወሳኝ መሆኑን እንገነዘባለን፣ በሳህል ውስጥ ያለው የደህንነት ሁኔታ ከባድ ፈተና ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአፍሪካ ጉብኝት ካካሄዱ ከሁለት ሳምንታት በኋላ አህጉሪቱን የጎበኙት ዴቪድ ማልፕስ የዓለም ባንክ ለኒጀር ለሳህል እና በአጠቃላይ ለአፍሪካ ድጋፍ እንደሚሰጥ ሳረጋግጥ በደስታ ነው ሲሉ በጉብኝታቸው ማጠናቀቂያ ላይ መናገራቸውን አጃንስ ፍራንስ ፕሬስ አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ሪፐብሊክ እየተካሄደ ያለው ግጭት የአገሪቱን በጭካኔና በሰቆቃ ዙሮች የተከተታት ሲሆን ይህም ጦርነቱ እስኪያበቃ ድረስ ይቀጥላል ሲሉ የሰብአዊ መብት ባለሙያዎች አስጠንቅቀዋል። በዲሞክራቲክ ሪፐብሊክ ኮንጎ ያለውን የሰብአዊ መብት ሁኔታን በጥቅል ለመመርመር ትናንት አሙስ በተባበሩት መንግስታት የሰብአዊ ጉዳይ ምክር ቤት የተሰበሰቡት ባለሙያዎች የሰብአዊ መብቶች የፖለቲካ የሲቪክ መብቶች ላይ የሚያደርሰው ጥሰትና ከተባባሱት ግጭቶች ጋር ተያይዘው የሚደርሱ ጥቃቶች መባባሳቸውን አመልክተዋል። ሁኔታዎች ምክር ቤቱ ባለፈው ጥቅምት ከተመለከታቸው ወዲህ የበለጠ እየተበላሸ መሆኑንም አስታውቋል። የተባበሩት መንግስታት በኮንጎ ምስራቃዊ ግዛት በተፈጠረው ግጭት 107 ሕፃናትን ጨምሮ በትንሹ 1338 ሰዎች መሞታቸውና ከ6 ሚሊዮን በላይ ሰዎች መፈናቀላቸውን አስታውቋል። የደቡብ አፍሪካ ማዕከላዊ ባንክ የብድር ወለድ መጠኑን ከተጠበቀው በላይ በማድረግ በ7.7 ከመቶ ማሳደጉን አስታወቀ። ባለፈው ወር በደረሰው የኤሌክትሪክ ኃይል መቆራረጥ በተፈጠረ የኃይል እጥረት የአገሪቱ ኢኮኖሚ 7% ጭማሪ ባሳየው የዋጋ ግሽበት መመታቱም ተነግሯል። ኢኮኖሚስቶች ባልጠበቁት መንገድ በግማሽ ከመቶ ያህል ጨምሯል የተባለው የማዕከላዊ ባንኩ የወለድ መጠን ለ9ኛ ጊዜ የተደረገ ጭማሪ መሆኑም ተመልክተዋል። የማዕከላዊ ባንኩ ገዥ ሌትስጃ ኛዎጎ የኤሌክትሪክ ኃይል፣ የነዳጅና የምግብ ሸቀጦች ዋጋ ግሽበቱን እያባባሱት መሆኑን ተናግረዋል። ብሔራዊ ባንኩ የግሽበት መጠኑን ከ3 እስከ 6 ከመቶ ለማድረስ ማቀዱም ተገልጿል። የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር በ2016 የምርጫ ዘመቻ ወቅት የወሲብ ፊልም ተዋናይቱን ስቶርሚ ዳንኤልስን ዝም ለማሰኘት ገንዘብ ከፍለዋታል በሚል እንዲከሰሱ በኒውዮርክ ከሕዝብ የተውጣጡ ዳኞች ወይም ግራንድ ጁሪ ትናንት አሙስ ውሳኔ ሰጥተዋል። በወንጀል መከሰስ ዶናልድ ትራምፕ የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ሆነዋል። ዶናልድ ትራምፕ የጥፋተኝነት ውሳኔ ባይሰጣቸውም ሁለት ጊዜ በዩናይትድ ስቴትስ ምክር ቤት ከስልጣን እስከ ማንሳት የሚችል ክስ ቀርቦባቸው እንደነበር ይታወሳል። እንደ አውሮፓ አቆጣጠር በ2020 ፕሬዚደንታዊ ምርጫ የተሸነፉት ዶናልድ ትራምፕ ይህ የክስ ውሳኔ የመጣባቸው በመጪው የ2024 ምርጫ ተወዳድረው እንደገና ዋይት ሀውስ ቤተ መንግስት ለመመለስ ጥረት እያደረጉ ባሉበት በዚህ ወቅት ነው። የኒውዮርኩ የክስ ዝርዝር ይፋ ባለመደረጉ በምን ያህል የወንጀል ክሶች ሊከሰሱ እንደሚችሉ በግልጽ አይታወቅም። የአሜሪካው የዜና ማሰራጫ ቴሌቪዥን ሲኤንኤን ከ30 በላይ ክሶች የተመሰረቱባቸው መሆኑን አመልክተዋል። የትናንቱ ከሕዝብ የተወጣጡ ዳኞች ውሳኔ በዋሽንግተን ከፍተኛ ንግግርና ክርክር ቀስቅሰዋል። በውሳኔው የተቆጡ ሪፐብሊካኖች ዲሞክራቶችን ለፖለቲካ መሳሪያነት እየተጠቀሙበት ነው ሲሉ፣ ዲሞክራቶች በበኩላቸው ማንም ከሕግ በላይ ስላልሆነ ትራምፕ መከሰስ አለባቸው እያሉ ነው። በመጨረሻም በገጠማቸው የመተንፈሻ አካል ህመም ሮም ውስጥ በሚገኝ አንድ ሆስፒታል ሌሊቱን ያሳለፉት የ86 ዓመቱ የሮማው ሊቃነ ጳጳስ አቡነ ፍራንሲስ ትናንት አሙስም የሚሰጣቸውን ሕክምና መከታተል መቀጠላቸውን ቫቲካን አስታወቀች። ሊቀ ጳጳሱ ከትናንት በስቲያ ረቡዕ ጄሚሊ ወደ ተባለው ሆስፒታል የተወሰዱት ቀደም ሲል በነበራቸው የምርመራ ቀጠሮ መሆኑን የቫቲካን ቃል አቀባይ ቢገልጽም ወደ ኋላው በወጣው መግለጫ ግን ፍራንሲስ የመተንፈስ ችግር ያለባቸው መሆኑን በመግለጻቸው እንደሆነ ተመልክተዋል። የምርመራ ውጤት ከኮቪድ-19 ጋር ያልተገናኘ የመተንፈሻ ህመም መኖሩን ያሳየ በመሆኑ ለተወሰኑ ቀናት ተገቢውን የሆስፒታል ህክምና ክትትል ያስፈልጋቸዋል ሲሉ የቫቲካን ቃል አቀባይ ማቴዎ ብሩኒ ተናግረዋል። የቫቲካን ምንጮችን ጠቅሶ ኤኤፍፒ እንደዘገበው ሊቀ ጳጳሱ ሐሙስ ማለዳ የነበራቸው ቀጠሮዎች በሙሉ ተሰርዘዋል። የአቡነ ፍራንሲስ ሆስፒታል መግባት ረቡዕ ምሽት በርካታ ጋዜጠኞችን ከሆስፒታሉ ውጪ እንዲሰበሰቡ ያደረጋቸው መሆኑም ተነግረዋል። አጋጣሚው የተፈጠረው በብዙ የክርስትና እምነት ተከታዮች ዘንድ የሚከበረው የፋሲካ በዓል ከመምጣቱ ጥቂት ቀናት በፊት ነው። ባለፉት ዓመታት ፍራንሲስ የገጠማቸው ከባድ የጉልበት ህመም ዊልቸር እንዲጠቀሙ ያስገደዳቸው መሆኑም በዘገባው ተጠቅሷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታ እንደ ዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ መጋቢት 22 2015 ዓመተ ምህረት ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። የተባበሩት መንግስታት ድርጅት የስደተኞች ተቋም ወይም IOM በሶማሊያ ቦሳሶ አካባቢ በደረሰ የመኪና አደጋ 11 ኢትዮጵያውያን ስደተኞች መሞታቸውን አስታወቀ። ባለፈው ማክሰኞ ባጋጠመው በዚህ አደጋ ቢያንስ 20 ሰዎች ጉዳት እንደደረሰባቸው የተቋሙ መግለጫ አክሎ አመልክቷል። ስደተኞቹ በህገወጥ የሰዎች አዘዋዋሪዎች በመጓጓዝ ላይ እንደነበሩ የጠቀሰ ሲሆን የኤደን ባህረ ሰላጤን በማቋረጥ ወደ የመን የመሻገር እቅድ እንደነበራቸውም IOM ገልጿል። የተቋሙ የምስራቅ አፍሪካና የአፍሪካ ቀንድ ቃል አቀባይ ይቮኒ ንደጌ ለአሜሪካ ድምጽ ሲናገሩ የአደጋውን ሰለባዎች ዝርዝር መረጃ ማግኘት ባይቻልም የሟቾቹ ስደተኞች ኢትዮጵያውያን እንደሆኑ እናምናለን ብለዋል። ባለፉት ዓመታትም በዚሁ ህገወጥ አዘዋዋሪዎች መስመር በርካቶች እንደሞቱ የደረሱበት እንደጠፋና በባህር እንደሰጠሙም ቃል አቀባዩ አስታውሰዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የተባበሩት መንግስታት የስደተኞች ተቋም IOM በሶማሊያ ቦሳሶ በተባለ አካባቢ በደረሰ የመኪና መገልበጥ አደጋ ከተሳፋሪዎቹ መካከል 11 ኢትዮጵያውያን ስደተኞች መሞታቸውንና ቢያንስ 20 ሰዎች ጉዳት እንደደረሰባቸው አስታውቋል። ስደተኞቹ በህገወጥ የሰዎች አዘዋዋሪዎች አማካኝነት በሶማሊያ ቦሳሶ በኩል አድርገው የኤደን ባህረ ሰላጤን በማቋረጥ ወደ የመን ለመሻገር አቅደው እንደነበርም IOM በመግለጫው ጠቅሷል። አደጋው በደረሰበት ስፍራ የነበሩ የአካባቢው ሰዎች የ11 ተሳፋሪዎችን አስከሬንና ከባድ ጉዳት የደረሰባቸውን 20 ሰዎች ወደ ቦሳሶ አጠቃላይ ሆስፒታል መውሰዳቸው ተገልጿል። ሆኖም ተቋሙ የተጎጂዎቹን ዝርዝር መረጃ ማግኘት እንዳልቻለ የIOM የምስራቅ አፍሪካና የአፍሪካ ቀንድ ቃል አቀባይ ይቮኒ ንደጌ ተናግረዋል።
የስደት መስመሮቹ በህገ ወጦች የሰዎች አዘዋዋሪዎች የሚለዩ ናቸው። ከአካባቢው ባለስልጣናትና ከጸጥታ አካላት እይታ ለመሰወር ተብሎ ስለሚዘጋጅ እንዲህ አይነት አደጋ በሚደርስበት ጊዜ እንኳን መረጃ ለማግኘት አደጋች ይሆናል። የስደት መስመሮቹ በጣም ሩቅ ናቸው። ጉዞው በጨለማ ነው የሚደረገው። ስለዚህ በዚህ አደጋ ያለቁ ስደተኞች ዝርዝር መረጃ በትክክል ምን እንደሆነ አናቀም። ማንነታቸውን በተመለከተ ግን የኢትዮጵያ ዜጎች እንደሆኑ ነው የምናምነው።
IOM የአሁኑን አደጋ ጨምሮ ባለፉት 5 ዓመታት ከምስራቅ አፍሪካ ወደ የመንና ሳውዲ አረቢያ በሚደረግ ህገወጥ ስደት ምክንያት ወደ 1100 ስደተኞች መሞታቸውንና መጥፋታቸውን አሳውቋል። የIOM የምስራቅ አፍሪካና የአፍሪካ ቀንድ ቃል አቀባይዋ ይቮኒ ንደጌም የምስራቁ የስደት መስመር አሳዛኝ ክስተቶችን በተደጋጋሚ እንደሚያስተናግድ ገልጿል።
IOM ይህንን የመሰሉ አሳዛኝ አደጋዎችን መዝግቧል። ባለፉት ዓመታት ከምስራቅ አፍሪካ በዋናነትም ከሶማሊያ፣ ከጅቡቲና ከኢትዮጵያ ከዚህ የስደት መስመር በመነሳት በኤደን ባህረ ሰላጤ አድርገው ወደ የመን ለመሻገር የሞከሩ በመቶዎች የሚቆጠሩ ስደተኞች ህይወታቸውን አጥተዋል። ስደተኞቹ ይህንን የሚያደርጉት ወደ የመን ድንበር ለመድረስና ከዚያም የስራ ዕድል ፍለጋ ወደ ሳውዲ አረቢያና ወደ ሌሎችም የሰላጤው ሀገራት ለመሸጋገር ነው። በዚህ መሰሉ አሳዛኝ የመንገድ ላይ አደጋ ምክንያት ከሚያልቁት በመቶዎች የሚቆጠሩ ስደተኞች በተጨማሪ በርካቶች የኤደን ባህረ ሰላጤን ሲያቋርጡ በባህር ውስጥ ሰጥመው እንደሚሞቱ እናውቃለን። በዚሁ መስመር በሺዎች የሚቆጠሩ ስደተኞችም ጠፍተው እንደቀሩ ይታመናል።
የስደተኞች ተቋሙ መግለጫ እንደሚያሳየው ከሶስት ዓመታት በፊት በኢትዮጵያ የተደረገ አንድ የቤተሰብ ጥናት ከ2007 ዓ.ም ወዲህ ብቻ 50 ሺህ የሚሆኑ ሰዎች እንደወጡ መቅረታቸውን ቤተሰቦች አመልክቷል። የጸጥታ ችግርና የገንዘብ እጥረት የተሟላ ጥናት ለማድረግ እንቅፋት ስለሚሆኑ እንጂ ቁጥሩ ከዚህም በላይ ሊሆን እንደሚችል መግለጫው ያሳያል። ስደተኞች በሶማሊያና በጅቡቲ በኩል አድርገው ወደ የመንና ሳውዲ አረቢያ የሚሄዱበት የምስራቁ መስመር ዋናው የህግ ወጥ አዘዋዋሪዎች መተላለፊያ እንደሆነ መግለጫው አሳይቷል። በመስመሩ የሚሰደዱት አብዛኞቹ ሰዎችም ድህነትን፣ ድርቅንና ግጭትን ሸሽተው ከሀገራቸው የሚወጡ ኢትዮጵያውያንና ሶማሊያውያን እንደሆኑ ተገልጿል። ስደተኞቹ በጉዞአቸው ወቅት ለግርፋት፣ ለእገታ፣ ለእስር፣ ላስገድዶ መድፈር፣ ለዘመናዊ ባርነትና ለአካላዊ ጥቃት እንደሚዳረጉ መግለጫው አትቷል። ይህም ሁሉ ሆኖ በዚሁ መስመር የሚጓዙት ሰዎች ቁጥር ከመቀነስ ይልቅ እየጨመረ እንደሆነ መግለጫው አመልክቷል። በዚህ ዓመት በጥርና በየካቲት ወራት ብቻ IOM 21469 ስደተኞች በዚሁ መስመር ወደ የመን መግባታቸውን መዝግቧል ይላል። ይህ አሃዝ ካለፈው ዓመት በተመሳሳይ ጊዜ ከተመዘገበው 14298 ስደተኞች ጋር ሲነጻጸር ብልጫ እንደሚያሳይ መግለጫው አትቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። የአብይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። በማንኛውም የኢትዮጵያ ክልል ውስጥ በተደራጀ መልኩ ውጊያ ውስጥ የተሳተፉ አካላት ትጥቅ እንደሚፈቱ የኢትዮጵያ ብሔራዊ ተሃድሶ ኮሚሽን አስታወቀ። ብሔራዊ ተሃድሶ ኮሚሽን ዛሬ በባህር ዳር ከተማ የቀድሞ ተዋጊዎችን መልሶ ለማቋቋምና በጦርነት የወደሙ ተቋማትን መልሶ ለመገንባት የሚያስችል ውይይት በአማራ ክልል ከፍተኛ አመራሮች ጋር አድርጓል። የኮሚሽኑ ዋና ኮሚሽነር አምባሳደር ተሾመ ቶጋ በውይይቱ ላይ እንደተናገሩት በማንኛውም ውጊያ ወይም ግጭት ውስጥ በቡድን ተደራጅቶና ታጥቆ ወደ ውጊያ የገባ የቀድሞ ተዋጊ ትጥቅ ይፈታል ብለዋል። የቀድሞ ተዋጊ ማን ነው? ትጥቅ ለማስፈታት የሚያስችል መተማመንስ አለ ወይ? በትግራይ ክልልስ ያሉ ታጣቂዎች ገና መች ትጥቅ ፈቱ? በሚል ለተነሳላቸው ጥያቄም ኮሚሽነሩ ምላሽ ሰጥተዋል። የአማራ ክልል ምክትል ርዕሰ መስተዳድር አቶ ጌታቸው ጀንበር በበኩላቸው በክልሉ ሰላምን በማስፈን ልማት ላይ ትኩረት እንዲደረግ ጥረታችንን እንቀጥላለን ብለዋል። አስቴር ምስጋናው ተጨማሪ አላት።
የኢትዮጵያ ብሔራዊ ተሃድሶ ኮሚሽን ዛሬ በባህር ዳር ከተማ ከአማራ ክልል ከፍተኛ አመራሮች ጋር በጦርነት በወደሙ ተቋማት መልሶ ግንባታና በቀድሞ ተዋጊዎች መልሶ ማቋቋም ዙሪያ ውይይት አድርጓል። የኮሚሽኑ ዋና ኮሚሽነር አምባሳደር ተሾመ ቶጋ ትጥቅ የማስፈታቱን ስራ በሰሜኑ የሀገሪቱ ክፍል ብቻ ሳይሆን በሌሎች 7 ክልሎችም ይከናወናሉ ሲሉ ተናግረዋል።
በጦርነቱ የተሳተፉ ትጥቅ አስፈትተን ወደ ሰላማዊ ህይወት እንዲገቡ ከማድረግ አኳያ በትግራይ፣ በአማራ፣ በአፋር፣ በቤንሻንጉል፣ በጋምቤላ፣ በደቡብ ኢትዮጵያ እንደዚሁም ሁኔታዎች ሲመቻቹ በሮሚያ ያሉትን የቀድሞ ተዋጊዎች የምንላቸውን የማቋቋም ስራ እንሰራለን።
በውይይቱ ላይ የቀድሞ ተዋጊ ሲባል ምን ማለት ነው ተብለው ከጋዜጠኞች ለቀረበላቸው ጥያቄ የኮሚሽኑ ዋና ኮሚሽነር አምባሳደር ተሾመ ቶጋ ሲመልሱ በሰሜኑ የሀገሪቱ ክፍል በተደረገው ጦርነት የተሳተፉትን ብቻ ሳይሆን በየትኛውም ክልል ውስጥ በተደራጀ መልኩ በውጊያ ተሳትፎ ያደረጉትንም እንደሚያካትት አስረድተዋል።
ቀድሞ ተዋጊዎች የሚባለው ደንቡ ዲፋይን አድርጓልና በተደራጀ አካል ውስጥ ተደራጅቶ ትጥቅ ይዞ ውጊያ ላይ የተሳተፉ ነው። ሁለተኛ የሰሜኑን ግጭት ብቻ ይመለከታል ወይ የሚልም ጥያቄ የምነሳለ። ከዛ አኳያ ግን ግልጽ ነው፣ በማንኛውም የኢትዮጵያ ክልል ጦር አንስተው ግጭት ውስጥ እየገቡ ግን ትጥቅ ፈቱ ወደ ሰላማዊ ህይወት ለመምጣት የመጡትን ሁሉ ያካትታል። ስለዚህም ሁሉም አካባቢ ያሉት በተቀመጠው መስፈርት መሰረት መስፈርቱን የሚያሟሉ መስፈርቱ ሊያጨቃጭቅ ግልጽነት ሊጎላው የሚችልበት ሁኔታ ሊኖር ይችላል። ግን ይሄ እንዳይሆን አንደኛ መከላከያ፣ ሁለተኛ እኛ አለን፣ ሶስተኛ ክልሉ አለ እና ሌሎች ጉዳዩ የሚመለከታቸው አካላት አሉ። እነዚህ አካላት አንድ ላይ ሆነን በምንሰራበት ጊዜ ብዙ ችግር ይፈጥራል ብለን እናስብምና
አምባሳደሩ የቀረበላቸው ሌላው ጥያቄ ትጥቅ ለመፍታት የሚያስችል መተማመንስ አለ ወይ የሚል ነው። ዋና ኮሚሽነሩ መተማመን የብዙዎችን የጋራ ተሳትፎ እንደሚጠይቅ በጠቆመው ምላሻቸው በኢትዮጵያ የሰላምና ዲሞክራሲ ግንባታ ጥረት ኮሚሽኑ በሚሰራው ስራ ብቻ ለውጥ ይመጣል ተብሎ መታሰብ እንደሌለበትና የሚመለከታቸውን አካላት ወሳኝ ተሳትፎ እንደሚጠይቅ አስገንዝቧል።
ስጋት እንደምኖር ታሳቢ እናደርጋለን። ለዛ ነው ትጥቅ ከመደበኛ የሎ ኢንፎርስመንት ኤጀንሲስ ውጪ ያሉ አካላት ትጥቅ እንዲፈቱ ይደረጋል ሲባል ሁሉም አካባቢ በዛ መካከል ጥቃት ደርስበኛል የሚል ስጋት መኖር የለበትም። ምክንያቱም መንግስት ኃላፊነት አለበት። ሁሉም አካባቢ መንግስታት አሉ፣ የክልል መንግስታት አሉ፣ የፌደራል መንግስት አለ። ስለዚህ አንድ አካባቢ ትጥቅ በሚፈታበት ጊዜ ያንን የደህንነት ሁኔታ የሚያሟላ አግራዊ የሎ ኢንፎርስመንት ተቋማት አሉ። መከላከያ ሰራዊት አለን፣ ፌደራል ፖሊስ አለን፣ ብሔራዊ ደህንነትና መረጃ አለን፣ ሌሎች አካላት አሉ። ክልሎች የራሳቸው ፖሊስ አላቸው። ከክልሎች አቅም በላይ የሚሆን ነገር ካለ ፌደራል መንግስት።
ኮሚሽኑ ዛሬ በአማራ ክልል ካደረገው ውይይት ቀደም ሲል በቅርቡ በትግራይ ክልልም መሰል ውይይት ማድረጉ ይታወቃል። በፌደራል መንግስቱና በህወሓት መካከል ፕሪቶሪያ ላይ በተደረገው የሰላም ስምምነት መሰረት ህወሓት ትጥቅ ሙሉ በሙሉ ፈትቷል ወይ ተብሎ ለተነሳው ጥያቄ ምላሽ የሰጡት የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጄኔራል ደረቤ መኩሪያ ናቸው።
ትጥቅ በተመለከተ ባጭሩ ለመመለስ በስምምነቱ መሰረት መጀመሪያ ከባድ መሳሪያ ይፈታል፣ ከሌሎች በጦርነቱ የሚሳተፉ አካላት ከትግራይ አካባቢ ይወጣሉ የሚል ስለነበር እሱ ሙሉ በሙሉ የተተገበረ ነው። ህወሓት ታጥቆት የነበረው ከባድ መሳሪያ ተሰብስቦ ሁለት ማዕከላት ላይ ታዛቢዎች፣ የአፍሪካ ህብረት ቁጥጥር ቲሙ ባለበት ርክክብ ተደርጓል። መከላከያ ሙሉ በሙሉ ተቀብሎ ወደ ሌላ ቦታ ወደ ማግለያ ቦታ ተጓጉዟል። ይሄ የተረጋገጠና የተሳካ ስራ ነው። ቀጥሎ በስምምነቱ መሰረት የቡድን ትጥቅና የነፍስ ወከፍ ትጥቅ የማስፈታት ነው። እውነት ነው ጥያቄው እንደተባለው እስካሁን ድረስ በዚህ ደረጃ የተሰራ ነገር የለም። ነገር ግን ያልተሰራበት ምክንያት የኮሚሽኑ መቋቋም፣ ስራ መጀመር እና ቅድመ ሁኔታዎች ቅድም እንዳሉት ቅድመ ሁኔታዎች መሟላት ነበረባቸው። ዝም ብሎ የሆነ ጣቢያ ሰብስቦ መመዝገብ ምናምን አይቻልም። ብዙ ነው ቁጥሩ። ትጥቁም ተሰብስቦ ማኔጅ መደረግ አለበት። የሰው ኃይሉም ተሰብስቦ ኑሮ መምራት አለበት። በጣም ብዙ ኃይል ነው። ስለዚህ ይሄን የሚያደርግ የሚያስችል አቅም በኮሚሽኑ መሟላት ነበረበት። ከዚህ በተጨማሪ በክልሉ የተሟላ በስምምነቱ መሰረት የኢንትሪም አድሚኒስትሬሽኑ መቋቋም አለበት። ህጋዊ የሆነ አካል ጋር ነው መስራት የሚቻለው። ስለዚህ በዚህ መሰረት ጊዜያዊ አስተዳደሩ ተቋቁሞ ስራ እየጀመረ ነው። ያው እንደሰማችሁት ኮሚሽኑም ይሄን ለመስራት የሚያስችሉት የቅድመ ሁኔታ ስራዎችን እያጠቃለልን ነው። ከዚህ በኋላ ቀሪ የጦር መሳሪያና የሚመዘገበ ኤሊጂብል የሆነው በዚህ በክራይቴሪያው መሰረት የሚገባውን ኃይል የማደራጀት የማሰባሰብ ወደ የተመረጡ ማዕከላት እና የመመዝገብ ስራ በቅርቡ እንጀምራለን።
የአማራ ክልል ምክትል ርዕሰ መስተዳደር ዶክተር ጌታቸው ጀንበር በበኩላቸው በክልሉ ሰላምን በማስፈን ልማትን ለማጠናከር ጥረታችንን እንቀጥላለን ብለዋል።
የተሃድሶ ኮሚሽኑ ይህንን ተንጉዞ የሰላም ሀሳብ በሰው አእምሮ ውስጥ እንዲመቅል እንዲያገግና እንዲስፋፋ ከማድረግ ጀምሮ ተጨባጭ ድጋፍ በማድረግ በጦርነቱ የተፈናቀሉና ወደ ጦርነቱ የገቡ ወገኖች በሆኑ ሰላም ሊያዘን የሚችል ሁኔታ ወደ ወደቱ እንዲመለሱ የባህል የሚያደርግ አላማ ኮ የሚንቀሳቀስ ሊሆን ይችላለን ስለምንጠብቅ ከዚያ አኳያ ክልላችን ደግሞ ከፍተኛ ተፈናቃይ ስላለው ያንን የሚደግፍ ሁኔታ ሊፈጥር የሚችል ምክክር እናደርጋለን ብለን እንጠብቃለን።
የኢትዮጵያ ብሔራዊ ተሃድሶ ኮሚሽን የፌዴራሉ መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያ ላይ ከተፈራረሙት የሰላም ስምምነት በኋላ ነው የተቋቋመው። ዋና ተልእኮ በጦርነት የወደሙ ተቋማትን መልሶ መገንባትና የቀድሞ ተዋጊዎችን መልሶ ማቋቋም እንደሆነ መገለጹ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በተከታዩ ዘገባ ደግሞ ወደ ደቡብ ክልል ነው የምናልፈው። በኢትዮጵያ ደቡብ ክልል ለድርቅ የተጋለጡ አርብቶ አደሮች በቂ ሰብአዊ እርዳታ እንዳልቀረበላቸውና ከብቶቻቸውም እየሞቱባቸው እንደሆነ አስታውቀዋል። በምግብ እጥረት የተዳከሙት አርሶ አደሮቹ ለበሽታ መጋለጣቸውንና አንዳንዶቹም በተያያዥ ጉዳቶች እየሞቱ መሆኑን ተናግረዋል። የክልሉ አርብቶ አደሮች ጉዳይ ቢሮ እንደገለጸው ከ400,000 በላይ አርብቶ አደሮች በክልሉ ለተከታታይ ዓመታት ለዘለቀው ድርቅ ተጋላጭ መሆናቸውን ገልጿል። በድርቁ ምክንያት የሞተ ሰው የለም ያሉት የቢሮው ኃላፊ አቶ ሎሬ ካኩታ ከ70,000 በላይ ከብቶች መሞታቸውንም አስታውቀዋል። ዮናታን ዘብዲዮስ ዝርዝር አለው።
የአሜሪካ ድምፅ ድርቁን በተመለከተ ካነጋገራቸው የደቡብ ኦሞ ዞን ነዋሪዎች ውስጥ አንዱ የሆኑት የሐመር ወረዳ ነዋሪ አቶ አምቡሌ ኬሎ ድርቁ ከፍተኛ ጉዳት እያደረሰ ነው ሲሉ ተናግሯል።
ከብት የለም እኮ በአጠቃላይ ወደ 60 ምናምን ከብት ነበረን። ከዛ ውስጥ እንዳለ የለም ወደ 15 ይቀረናል። እሱም በቃ ያው አሰጊ ነው። ወደ 3 ከብትና 4 ከብት አሁንም ተኝቶ አይነሰም። በቃ ያው ይተርፋል ብዬ አልገመትም። መኖ የለም፣ ውሃ አለ። መኖ በመጀመሪያ ባልቶ ውሃ ሲጠጣ ነው የሚኖረው።
በደቡብ ኦሞ ዞን ከ465,000 በላይ አርብቶ አደሮች መኖራቸውን የጠቀሱት የክልሉ የአርብቶ አደሮች ጉዳይ ቢሮ ኃላፊ አቶ ሎሬ ካኩታ ለዓመታት ዘልቋል ላሉት ድርቅ መጋለጣቸውና ብዙዎቹ የአስቸኳይ ጊዜ የምግብ እርዳታ ለመጠበቅ መገደዳቸውን ገልጿል። የድርቁን ጉዳት ለመቀነስ ከብቶችን ወደ ሌላ ስፍራ ለማጓጓዝ ጥረት ቢደረግም የመንግስት ችግር ተዘጋጅቶ አለመጠበቅ እንደሆነ አስረድቷል።
የወረዳዎቹ ስቶሮች ገንብተናል፣ ከ70,000 በላይ ሊይዝ የሚችል ቤል ማለት ነው። ስለዚህ በዘረት ለቀጣይ ዓመት በደንብ ለመዘጋጀት ፌደራል ላይ የላክናቸው ፕሮፖዛሎች እነሱ ጸድቆ ሲመጡ አውቶማቲካሊ ይህን ዓመት እስከ መጨረሻ በደንብ አድርገን ተዘጋጅተንበት ቀጣይ ዓመት ላይ እነዚህ ነገሮች ሊያጋጥሙ ስለሚችሉ ከወዲህ ለመዘጋጀት እንደ ቢሮ በፕላን ደረጃ እነሱ ነገሮች ያዘንበልናቸው እንትኖች አሉ። ትልቁ ችግር ያየነው በዚህ 4 ዓመት ውስጥ ተዘጋጅቶ አለመጠበቅ ግን የሪሶርሶችም የማነስ ችግሮችም አሉ። ቢሆንም ግን ባለው ሪሶርስ በትክክል ተዘጋጅቶ ባለው ዝናብም ባለው መስኖ ተዘጋጅቶ ቤል አድርጎ ከሚያደርገን ያሉ
በደቡብ ኦሞ ዞን ዝናብ የጠፋው ከ2012 ዓ.ም ጀምሮ ባሉት ዓመታት ውስጥ ነው። ይህን ተከትሎ ከ337,000 በላይ ዜጎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ቪኦኤ ከዚህ በፊት ያነጋገራቸው የደቡብ ኦሞ ዞን የግብርና መምሪያ ኃላፊ አቶ ባንከሱሜ ገልጿል። በድርቁ ምክንያት ምርት በመጥፋቱ ሰዎችና እንስሳት ለምግብ እጥረትና ለረሃብ መጋለጣቸውን አንዳንዶቹም በዚህ ሳቢያ እንዲሁም በተያያዥ በሽታ ለህልፈት መዳረጋቸውን ተናግሯል።
ያው አርብቶ አደር የሚታወቀው ከብት ነው። ሁን ከብቶችም የራሱ የለም እንዳለ ሞቶ አልቋል እና በዛ ምክንያት የሚበላና የሚጠጣ በማጣት ያው ወደ 16 ሰው ነው የሞተው። በጣም ከባድ ነው። በጣም አሰጊ ነው። በሰፈራችን ነው እየሞቱ ያለው። እክለ በምን ሞተ ሲባል በደርቅ ምክንያት፣ በምን ሞተ ሲባል በደርቅ ምክንያት። እንግዲህ ሰው የሚበላውን ነገር ሳጣ ይሞታል።
ሆኖም የክልሉ የአርብቶ አደሮች ጉዳይ ቢሮ ኃላፊ አቶ ሎሬ ካኩታ በድርቁ ምክንያት የሞተ ሰው የለም በማለት አስተባብላሉ።
ከእናቶች ጋር የሚያያዝ ነገሮች፣ ከህፃናት ጋር የሚያያዝ ነገሮች እጅግ በጣም እንትኖች ችግሮች እንደነበሩ አይተናል። በተለያዩ ጤና ጣቢያዎች፣ በተለያዩ ጤና ኬላዎች ተኝቶ የሚታከሙት ቅድም ያነሳሁት እንደ ጤና ቢሮ ጤና ባለድርሻ አካል ነው ሁሉም እና እነዚህ ስራዎች በደንብ አድርጎ በጤና በኩል የተሰሩ ናቸው። ከአሁን ድረስ በሞት ደረጃ ተመዘገበ ሞት እንደ ክልል እውነት ለመናገር እንደዛ ተመዘገበ እንትን የለም። ሞት በሰው ዘንድ ምናምን የለም።
ሆኖም የጂንካ ሆስፒታል ሜዲካል ዲሬክተር ዶክተር ተስፋ ዩሱፍ ተፈራም በድርቁ ምክንያት ተርቦ የሞተ ሰው የለም ማለት አይቻልም ሲሉ የአርብቶ አደሮች ጉዳይ ቢሮ ኃላፊውን እርግጠኝነት በማስረጃ ይቃወማሉ። በምግብ እጥረት የተጎዱ በየወሩ በአማካይ ከ40 በላይ ህጻናት በሆስፒታሉ ተኝተው እንደሚታከሙ የጠቀሱት ሜዲካል ዲሬክተሩ ህይወታቸው ያለፉ መኖራቸውም ተናግሯል።
ምግብ ማጣት መራብና በምግብ እጥረት በሽታ መጠቃት የተለያዩ ነገሮች ናቸው። አንድ ሰው በምግብ እጥረት ታሟል የሚባለው ለረዥም ጊዜ ምግብ ባለማግኘት የተነሳ ሰውነቱ እጅግ በጣም በከፍተኛ ሁኔታ ሲከሳ፣ እጃችን አካባቢ የጡንቻ በጣም ሲሳሳ ምናምን እነሱ ተለክተው የምግብ እጥረት በሽታ ወይም በምግብ እጥረት ተጠቅቷል እናያለን። ግን ካላዛር ከሚባለው በሽታ ጋር በተገናኘ ሙርሲ አካባቢ በሽታው ራሱ የምግብ እጥረት ፍላጎታቸው ምናምን ስለሚቀንስ በሰውነት ውስጥ የሚገኙት የተለያዩ ንጥረ ነገሮች እየተጠቀመ ይቆያል። እነሱን ከተጠቅሞ ካለቀ በኋላ ነው ወደዚህ በህክምና ወሲብ የአክት ማልትሪሽን ወደሚባለው ደረጃ የሚደርሱት ነው። ሰዎች በረሃብ ስለሞቱ በምግብ እጥረት የሚታከም በሽተኛ ሆስፒታል ይገኛል ማለት ላይሆን ይችላል።
የክልሉም የአርብቶ አደሮች ጉዳይ ቢሮ ኃላፊ አቶ ሎሬ ካኩታም ለተከታታይ ዓመታት ድርቅ ባስከተለው ረሃብ ከ70,000 በላይ ከብቶች ሞታቸውን አረጋግጧል። የአስቸኳይ እርዳታ ሰጪ አካላትን እገዛም ጠይቋል።
ትልቁ ነገር በአገራችን ያሉ ህዝቦች ለነዚህ አካባቢዎች በጣም ከፍ ያለ ድጋፍ ቢያደርጉ በጣም ትልቅ ጥሪንም ጭምር ለማስተላለፍ ነው የሚፈልገውና ግናቱም አርብቶ አደር አካባቢ ቆላማ አካባቢ ነው። ሁበት ተበደቀደው እናነሳ ነው ሁሉ ጊዜ በአራት ዓመት ውስጥ ያየ ነው ስትል ድርቅ ውስጥ ያለው። ስለዚህ ይሄ ላይ ድጋፍ የሚሰማ አካል ሁሉ ለሰው ድራሽ ነው ብሎ የሚያስብ አካል ሁሉ በደንብ የራሱ ድጋፍ ለነዚህ አካባቢዎች ላይ ቢያደርስ በጣም ተገቢ ነው ብዬ አምናለሁ።
አርብቶ አደሮችን ጨምሮ በክልሉ ከ3 ሚሊዮን በላይ ዜጎች የምግብ ድጋፍ እንደሚያስፈልጋቸው የክልሉን ባለስልጣናት ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ዘገባ ስናልፍ በኦሮሚያ ክልል አዲስ በመመስረት ላይ የሚገኘው በሸገር ከተማ በተፈጸመው ቤቶችን የማፍረስና በግዳጅ የማንሳት እርምጃ የተጎዱ ሰዎች በህጋዊ መንገድ የመኖሪያ ቤት ሊያገኙ እንደሚገባ ኢትዮጵያ ሰብአዊ መብቶች ኮሚሽን አሳሰበ። ኮሚሽኑ ዛሬ ምሽት ባወጣው መግለጫ ለደረሰባቸው የንብረት ውድመት ሊካሱ የሚችሉበት መንገድም በአፋጣኝ ሊመቻች ይገባል ብሏል። እርምጃው ኢትዮጵያ ያጸደቀችውን ዓለም አቀፍ ህግ የተጻረረ መንገድ እየተፈጸመ እንደሚገኝ የጠቆመው ኮሚሽኑ ይህም የመኖሪያ ቤት አልባነትን እንዳባባሰ ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአዲስ አበባ ከተማ ዙሪያ የኦሮሚያ ክልል ውስጥ በቅርቡ በአዲስ መልክ በተደራጀው የሸገር ከተማ አስተዳደር የቤቶች ፈረሳና በግዳጅ እየተከናወነባቸው ባሉ አካባቢዎች ከየካቲት 27 ቀን 2015 ዓ.ም ጀምሮ ክትትልና ምርመራ ማድረጉን አስታውቋል። ኮሚሽኑ ዛሬ ምሽት ባወጣው መግለጫ የቤት ማፍረስ ሱና በግዳጅ የማስነሳቱ ተግባር በግብረ ኃይል እየተከናወነ እንደነበረና በቦታው ከፖሊስ ልዩ ኃይልና ሚሊሻ አባላት በተጨማሪ ሌሎች ዱላ የያዙ የሲቪል ሰዎች እንደነበሩም አረጋግጫለሁ ብሏል። ይህንንም ለኮሚሽኑ ቅሬታ ያቀረቡ ሰዎችን የሚመለከታቸውን የከተማ አስተዳደርና የጸጥታ አባላት በማነጋገር እንዲሁም በለገጣፎ፣ ለገዳዲ፣ በሰበት አካባቢ ፉሪና ለቡ ተክለሃይማኖት እንዲሁም በቡራዩ ገፈርሳ ኖኖ አካባቢዎች የመስክ ምልከታ በማድረግ ባሰባሰበው መረጃና ማስረጃ ማረጋገጡን የገለጸው ኮሚሽኑ እርምጃው ዓለም አቀፍ ሕግን የሚጻረር እንደሆነ አብራርቷል። ስለ ህገ ወጥነቱ ሲያስረዳም እርምጃው ተገቢ ልየታ ያልተደረገበት ያለበቂ ቅድመ ማስጠንቀቂያ የተከናወነ አድላዊ መሆኑን አብራርቷል። በተጨማሪም ቤቶችን በማፍረስ ሂደት ውስጥ እስር፣ የአካልና የስነ ልቦና ጉዳት እንዲሁም እንግልት ስለመድረሱ አመልክቷል። ፊሊዶሮ በተባለ ቦታ ላይ በተደረገው የቤት ፈረሳ የሰው ህይወት ስለማለፉ መረጃ እንደደረሰውም የገለጸው ኢሰመኮ፣ ይሁን እንጂ የከተማ አስተዳደሩ ከፖሊስ ጋር በነበረ ግጭት መጠነኛ የአካል ጉዳት የደረሰባቸው ሰዎች ሊኖሩ ቢችሉም የሞተ ሰው ግን የለም ማለቱን ኮሚሽኑ አስታውቋል። ሆኖም ይህን በተመለከተ ክትትል እያደረገ እንደሚገኝ ኮሚሽኑ ባወጣው መግለጫ ጠቁሟል። ከእስር ጋር በተያያዘ ደግሞ ይህ መግለጫ እስከተሰጠበት ጊዜ ድረስ የታሰሩ ሰዎች እንዳሉ ለማወቅ ተችሏል ብሏል። የማፍረስና የግዳጅ የማንሳት እርምጃው በርካታ ቤተሰቦችን ለከፍተኛ የኢኮኖሚና ማህበራዊ ቀውስ ዳርጓል። ተማሪዎች ከትምህርታቸው ለማቋረጥ ተገደዋል። በርካታ ቤተሰቦች የዕለት ተዕለት ተግባራቸውን ማከናወን የማይችሉበት ሁኔታ ተፈጥሯል። በርካታ ቤተሰቦች ተፈናቅለው ወደ ሌሎች ቦታዎች ለመሄድ ተገደዋል። ከፊሎቹም መንገድ ላይ ወድቀዋል ወይም በተለያዩ የሀገር ውስጥ መጠለያ ጣቢያ በመሰብሰብ የመንግስት እርዳታ ለመጠባበቅ ተገደዋል ሲልም የኮሚሽኑ የችግሩን ጥልቀት አብራርቷል። ስለሆነም በዚህ የማፍረስና በግዳጅ የማንሳት እርምጃ የተጎዱ ሰዎች በህጋዊ መንገድ የመኖሪያ ቤት ሊያገኙ የሚችሉበት መንገድና ለደረሰባቸው የንብረት ውድመት ሊካሱ የሚችሉበት መንገድ በአፋጣኝ ሊመቻች ይገባል በማለት አሳስቧል። የኢሰመኮ ማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል ኢመደበኛ ይዞታዎችን መከላከል የመንግስት ኃላፊነት ቢሆንም የማፍረስና በግዳጅ የማንሳት እርምጃዎች ሰዎች ህይወታቸው እንዲናጋና ቤተሰብ እንዲበተን የሚያደርግ መሆን የለበትም የሌለበትም ይልቁንም ማህበራዊና ኢኮኖሚያዊ መብቶች የተከበሩበትን አሰራር መሆኑን ማረጋገጥ ይገባል ማለታቸውም በመግለጫው ላይ ተጠቅሷል። አድማጮች፣ የዚህ ዜና ዝርዝር ተጨማሪ መረጃዎች ታክለውበት በነገው ምሽት ፕሮግራማችን ላይ የሚቀርብ ይሆናል። ወደ ተከታዩ ዘገባ ነው የምናልፈው። ጎቡ ሃዊሌ የከረዩ አባ ገዳዎች አባል ባለፈው ቅዳሜ በመንግስት የጸጥታ ኃይሎች ድብደባ ከደረሰባቸው በኋላ ባለፈው ሰኞ ህይወታቸው ማለፉን ነዋሪዎችና ቅርብ ዘመዶቻቸው ተናገሩ። ጎቡ ሃዊሌ በምስራቅ ሸዋ ዞን ፈንታሌ ወረዳ ጡጡት ቀበሌ ማህበር ልዩ ስሙ ካራ በሚባል ቦታ መደብደባቸው የተነገረ ሲሆን ከእርሳቸው ጋር የነበሩ የገዳ ስርዓት ተሳታፊዎች ላይም ጉዳት መድረሱን ነዋሪዎች ለአሜሪካ ድምጽ ተናግረዋል። ይህን ጉዳይ በተመለከተ የአሜሪካ ድምጽ ከመንግስት ኃላፊዎች ምላሽ ለማግኘት ያደረገው ሙከራ አልተሳካም። የኢትዮጵያ ሰብአዊ መብት ኮሚሽን ስለሁኔታው መረጃ እንደደረሰው ገልጾ አሁን መረጃ በማሰባሰብ ላይ እንደሚገኝ ገልጿል። ገልሞ ዳዊት ተጨማሪ አለው።
አንድ ስማቸው እንዲጠቀስ ያልፈለጉ የሟቹ የቅርብ ዘመድ መሆናቸውን በስልክ የገለጹ ግለሰብ ምስራቅ ሸዋ ዞን ፈንታለ ወረዳ ውስጥ ነዋሪ የሆኑ የከረዩ አባገዳዎች አመራር አባል አቶ ጎቧ ዊሌ ባለፈው ቅዳሜ በመንግስት የጸጥታ ኃይሎች በደረሰባቸው ድብደባ ህይወታቸው ማለፉን ተናግረዋል። አስተያየት ሰጪው መነሻው በግልጽ ባልጠቀሱት ምክንያት በእለቱ ወደ 18 የሚሆኑ አዛውንቶች ድብደባ እንደደረሰባቸው የገለጹት አቶ ጎቡ ላይ የደረሰው ጉዳት ግን ከፍተኛ ስለነበር ህይወታቸው ማለፉን ተናግረዋል።
ሆዱና ጭንቅላቱ ላይ በሰደፍ ተመቷል። በተለይ ሆዱ ላይ የተመታው ምት ነው ህይወቱ እንዲያልፍ ምክንያት የሆነው። ሐኪም ቤትም ተደብድቦ በሁለተኛ ቀኑ ነው የደረሰው።
ሟቹ ጎቧ ዊሌ በገዳ ስርዓት ውስጥ አባሰበታ በመባል የሚታወቁ እንደነበር የገለጹት እኛ አስተያየት ሰጪ፣ አባሰበታ ማለት ደግሞ አባ ቦኩ በሌለበት የገዳ ስርዓትን የሚመራ ማለት መሆኑንም አብራርተዋል። በወረዳው ለድብድብና ግድያ የሚያበቃ የጸጥታ ችግር በአካባቢው እንዳልነበር የገለጹት የፈንታለ ወረዳ ነዋሪው፣ ነገር ግን ከሁለት ቀን በፊት በቦሰትና በምርቴ ወረዳዎች አዋሳኝ ቦሌ በሚባል ቦታ በመንግስት የጸጥታ ኃይሎችና በአካባቢው እንደሚንቀሳቀሱ በሚነገረው መንግስት በሽብርተኝነት የፈረጃቸው የኦሮሞ ነጻነት ሰራዊት መካከል ግጭት እንደነበረ ተናግረዋል።
ከሁለት ቀናት በፊት በመንግስት ጸጥታ ኃይሎችና በኦሮሞ ነጻነት ተዋጊዎች መካከል ችግር ተፈጥሮ ነበር። ይህ አሁን ጥቃት ከተፈጸመበት ቦታ ይርቃል። እናም የመንግስት የጸጥታ ኃይሎች ያተከስቶ ሁለት ቀን ከቆየ በኋላ ነው ወደ አባ ገዳዎች ቀዬ የመጣው።
አንድ የገዳ ስርዓት ነው ያለን ብሎ የሚያምኑት ሌሎች ተጎጂዎች ሕክምና ለማግኘት ወደ የትም እንዳልተንቀሳቀሱ ገልጸዋል። ነዋሪዎቹ እንደሚሉት የመንግስት የጸጥታ ኃይሎች መሳሪያ ይዘው ወደማይገባበት የአባ ገዳዎች ቀዬ ገብተው ጥቃቱን እንደፈጸሙባቸው ገልጸዋል። በጉዳዩ ላይ ምላሽ ለማግኘት ከፈንታሌ ወረዳ፣ ከምስራቅ ሸዋ ዞን አስተዳደር፣ ከኮሚኒኬሽንስ ጽህፈት ቤት፣ ከኦሮሚያ ኮሚኒኬሽንስ ቢሮና ከኦሮሚያ ጸጥታና ደህንነት ቢሮ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። በሌላ በኩል ስለ ጉዳዩ ያውቅ እንደሆነ የጠየቅነው የኢትዮጵያ ሰብአዊ መብቶች ኮሚሽን መረጃው ቢደርሰውም ማስረጃ አሰባስቦ አለማጠናቀቁን አስታውቋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ተከታይ ዘገባ ደግሞ በሱዳን የሚገኙ የትግራይ ስደተኞችን እንመለከታለን። በኢትዮጵያ በነበረው የእርስ በርስ ጦርነትና በትግራይ ላይ በተጣለው እገዳ ፍጻሜ ባገኘበት ወቅት ወደ ሱዳን ተሰደው የነበሩ ቤተሰቦች ከትግራይ ሳይወጡ የቀሩ ቤተሰቦቻቸው ጋር ለማገናኘት ዓለም አቀፉ የቀይ መስቀል ኮሚቴ እየሰራ ነው። የአሜሪካ ድምጹ ሄነሪ ዊልከንስ አንድ በካርቱም የሚኖርና ቤተሰቦቹን ፍለጋ ላይ ያለ ወጣት አግኝቶ አነጋግሯል። ዝርዝሩን እንግድ ወልድ ያቀርበዋል።
ከትግራይ የመጡና ለረጅም ጊዜ ካርቱም የሚኖሩ የትግራይ ማህበረሰብ አባላትን ለሁለት ዓመታት የተካሄደውን ጦርነት ሸሽተው የመጡ አዲስ ስደተኞች እየተቀላቀሏቸው ነው። ጦርነቱ ባለፈው ጥቅምት በተደረሰው የሰላም ስምምነት ቢቋጭም አሁንም ከድንበር አካባቢ ካሉ የስደተኛ መጠለያዎች ወደ ካርቱም የሚመጡ አሉ። ጌታቸው ከእነዚህ አንዱ ነው። የእርሱንም ሆነ የቤተሰቡን ደህንነት ለመጠበቅ ቪኦኤ እውነተኛ ስሙን አይጠቀምም። አሁን በትግራይ የስልክና ኢንተርኔት አገልግሎት በመመለሱ እንደ ጌታቸው ያሉ ስደተኞች በጦርነቱ ወቅት የተለያዩቸውን ቤተሰቦች በመፈለግ ላይ ናቸው። ጌታቸው ጦርነቱ ከተጀመረ ወዲህ የትግራይ ኃይል አባል የሆነውን አባቱን አይቶ አያውቅም።
He was in the military. He was a soldier. But we don't have any information on whether he is alive or dead.
ሰራዊት ውስጥ ነበር ወታደር ነበር ግን ይኖር ይሙት አናውቅም መረጃ የለንም ቤተሰቤም አባቴን ማግኘት አልቻለም የምጠይቀው ሰው የለም
ያለም አቀፉ የቀይ መስቀል ኮሚቴ ባለሙያዎች እንደጌታቸው ያሉ ሰዎች ቤተሰባቸውን እንዲያገኙ በመርዳት ላይ ናቸው አንድሪያስ ሻዲን ባለም አቀፉ የቀይ መስቀል ኮሚቴ ባለሙያ ናቸው
As if they lost contact with their loved ones then we provide them
ቤተሰባቸው ወይም ሌላ የቅርብ ሰው ከጠፋባቸው የሚያገኙበትን አገልግሎት እንሰጣለን ከውጪ መልእክት እንቀበላለን ከዚህም እንልካለን
ዓለም አቀፉ የቀይ መስቀል ኮሚቴ በትግራይ እንዲንቀሳቀሱ ከተፈቀደላቸው የሰብአዊ ድርጅቶች አንዱ ነው በጦርነት የተሳተፉ ሁለቱም ወገኖች የሰብአዊ ወንጀል ፈጽመዋል የሚል ክስ ይቀርብባቸዋል በትግራይ ተፈጽመዋል የተባለው የዘር ማጥራት መጠን ግን እስካሁን አይታወቅም የኢትዮጵያ ባለስልጣናት ጋዜጠኞችና የሰብአዊ መብት መርማሪዎች ወደ ትግራይ እንዲገቡ አይፈቅዱም። ዓለም አቀፉ የቀይ መስቀል ኮሚቴ የተጠፋፉ ሰዎችን ለማገናኘት የሚጠቀምበት አገልግሎት በትግራይ የተፈጸመውን ሰቆቃ መጠን በተመለከተ ዝርዝር መረጃ ይኖረው እንደው ቪኦኤ ጠይቆ ነበር። ፓስካል ኩታት በሱዳን የዓለም አቀፉ የቀይ መስቀል ኮሚቴ ልዑክ መሪ ናቸው።
Now I don't have specific statistics with regard to this context here.
ይህን በተመለከተ ዝርዝር መረጃ የለንም ነገር ግን በሺህ የሚቆጠሩና በቤተሰብ አባላቸው የሚፈለጉ ሰዎች አሉ። በደርዘን የሚቆጠሩና መፍትሄ ያላገኘንላቸው ጉዳዮችም አሉ። በርግጥ መፍትሄ የምንሰጥባቸው ጉዳዮች እየጨመሩ ይመጣሉ።
ኩታት እንደሚሉት አንዳንድ ጉዳዮችን መፍትሄ ለመስጠት ረጅም ጊዜ ይወስዳል። እሱም መፍትሄ ከተገኘ ነው። ጌታቸው ግን በሻዲን እየተረዳ ፍለጋውን ቀጥሏል።
I called my grandparents to ask
አያቶችን ደውዬ አባቴ የት እንዳሉ ጠየቁ ምንም የሚያውቁት ነገር የለም በጦርነቱ ምክንያት ቤተሰቤ ማግኘት አልቻልኩም ካለነርሱ ምን ወራ አልችልም
ፍለጋው ውጤታማ የመሆን እድል የለውም እርሱ ግን ተስፋ አይቆርጥም
የደመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀናል። ወደ ሁለተኛው አጋማሽ ነው የምናልፈው። ወደ ሁለተኛው አጋማሽ ለመጀመሪያ እንዲሁን አርገን ወደ ያዝነው ቀነበር እንለፍ። ጠቅላይ ሚኒስትር አብይ አህመድ ባለፉት 6 ወራት በኢትዮጵያ ያለው ሰላም መሻሻል አለ ማለታቸውን የተለያዩ የተቃዋሚ ፓርቲ አባላቶች ተቹ። ጠቅላይ ሚኒስትሩ በቅርቡ ለህዝብ እንደራሴዎች በምክር ቤት ማብራሪያ ሲሰጡ አሁን ያለው የሰላም ሁኔታ ካለፉት 6 ወራት በእጅጉ የተሻለ ነው ብለው ነበር። በዚህ ላይ አስተያየታቸውን የሰጡን የተቃዋሚ የፖለቲካ ፓርቲዎች አመራሮች ከሰሜን ኢትዮጵያው ጦርነት መቆም ውጪ በሌላው የሀገሪቱ ክፍል ያለው የሰላም እጦት መሻሻል አላሳየም ብለዋል። በአሁን ወቅት የሰላም እጦት ካለባቸው አካባቢዎች ዋነኛ በሆነው የኦሮሚያ ክልል ከሚንቀሳቀሰው የታጠቀ አማጺ ቡድን ጋር የሰላም ድርድር ለማድረግ መንግስት የጀመረው ጥረት ዘላቂ መፍትሄ ሊያመጣ በሚችል መልኩ ሊመራ እንደሚገባም አስተያየታቸውን ሰጥተዋል። ኬኔዲ አባተ ተጨማሪ አለው።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የህዝብ ተወካዮች ምክር ቤት ማክሰኞ መጋቢት 19 ባካሄደው መደበኛ ስብሰባ ላይ ተገኝተው ከምክር ቤቱ አባላት ለተነሱላቸው በርካታ ጥያቄዎች ምላሽና ማብራሪያ መስጠታቸው ይታወሳል። ለጠቅላይ ሚኒስትሩ ከተነሱላቸው ጥያቄዎች መካከል ደግሞ በሰላምና ደህንነት ላይ ትኩረት ያደረጉት ዋነኞቹ ናቸው። በኢትዮጵያ የተለያዩ ስፍራዎች ካለው የሰላም መደፍረስ ጋር ተያይዞ ዜጎች ህይወታቸውን እስከማጣት የሚደርሱ የሰብአዊ መብት ጥሰቶችን እየተጋፈጡ መሆናቸውን ከቦታ ቦታ መንቀሳቀስና በሰላም ወጥቶ መግባትም ከጊዜ ወደ ጊዜ አዳጋችነቱ እየጨመረ መሄዱን ጥያቄ ያነሱ የምክር ቤቱ አባላት ገልጸዋል። ይሁን እንጂ ጠቅላይ ሚኒስትሩ በሰጡት ምላሽ አሁን ያለው የሰላም ሁኔታ ካለፉት 6 ወራት በእጅጉ የተሻለ ነው ብለዋል።
በመጀመሪያ ኢትዮጵያ ውስጥ የዛሬ 6 ወር ከነበረው የሰላም ሁኔታ በእጅጉ የተሻለ የሰላም ሁኔታ አለ። የዛሬ 8 ወር ከነበረው በእጅጉ የተሻለ ሁኔታ አለ። ሰላም አንጻራዊ ነው። ወደ ተሟላ ሰላም ለመሄድ በርካታ ስራ መስራት የሚኖርብን ቢሆንም በንጽጽር ግን የሰላም ሁኔታው ሻል ያለ መሆኑን የተከበራችሁ የምክር ቤት አባላት የሚጠፋችሁ ባይሆንም በዚህ ማስታወስ ፈልጋለሁ። በሰሜኑ የሀገራችን ክፍል የነበረው በርካታ ሰዎችን የፈጀ የነበረው ጦርነት መቆሙ አንድ ስቴፕ ወደፊት የወሰደ እንዲሁም በተለያየ አካባቢ ውስጥ ያቀረቡትን በዚህ አግባብ ከባለፈው የተሻለ ተብሎ ሊታይ ይችላል።
የጠቅላይ ሚኒስትሩን ማብራሪያ በተመለከተ ለአሜሪካ ድምጽ አስተያየታቸውን የሰጡ የተለያዩ ተቃዋሚ የፖለቲካ ፓርቲዎች ከሰሜኑ ጦርነት መቆም ውጭ በሌላ የሀገሪቱ ክፍል ያለው የሰላም እጦት እንደቀጠለ ነው በማለት የጠቅላይ ሚኒስትሩን አስተያየት ተችተዋል። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ስራ አስፈጻሚ አባል ናቸው።
ጠቅላይ ሚኒስትሩ እርግጥ በሰሜኑ ሀገራችን ሲደረግ የነበረው የሁለት ዓመት ጦርነት ሳውዝ አፍሪካ ተደርጎ በነበረው እርቅ ጦርነቱ የቆመ ይመስላል። ነገር ግን ወደ ምዕራቡ ኦሮሚያ፣ ደቡብ፣ በሁሉም ቦታ ጦርነት እየተፋፋመ ነው። በተለይ ኦሮሚያ ውስጥ ከዛሬ 5 ዓመት ጀምሮ ጦርነት እየተካሄደ ነው። በየዕለቱ ከሰሜኑ ያላነሰ እልቂት እየተደረገ ነው። በየዕለቱ ሰው እየሞተ ነው እና ሰላም የለም፣ ጤና የለም። በሀገሪቷ ውስጥ ከአንድ ቦታ ወደ ሌላ ቦታ በየቦታው ሰላም የለም። ይሄ ደግሞ ፍጹም ሰላም ወረደ ማለትም የሚያሰኝም አይደለም።
ከኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የተወካዮች ምክር ቤት አባል የሆኑት ዶክተር አወቀ አምዛይም እንዲሁ ከሰሜን ኢትዮጵያ ውጭ ብዙም መሻሻል የለም ይላሉ።
በአጠቃላይ በአገሪቱ ውስጥ ያለው ሁኔታም በመለከት የተወሰኑ ለውጦች አሉ። አንደኛው ለውጥ ከዚህ በሰሜን አካባቢ የነበረው ከፍተኛ ጦርነት ጋብ ማለቱ ነው። ውጤቱ ወደፊት ምን እንደሆነ ባይታወቅም ለጊዜው ቆሟል። ግን አጠቃላይ ሁኔታው ሲታይ በውስጥ በኩል ያሉ ሁኔታዎች ብዙም መሻሻል ያሳዩበት ሁኔታ የለም። በተለይ ኦሮሚያ ውስጥ ከኦሮሚያ ጋር የሚዋሰኑ አካባቢዎች ላይ አዲስ አበባ ዙሪያ በየመንገዱ ወደ የትም ሲከት ሴኪሪቲ አሁንም የለም። ይህን ያህል ተሻሽሏል የሚያስብል ሁኔታ የለም።
ሌላው አስተያየታቸውን የሰጡን የእናት ፓርቲ የማህበራዊ ዘርፍ ኃላፊ መምህር ኪሮስ አጥናፉ በበኩላቸው ከጠቅላይ ሚኒስትር አብይ ሪፖርት በተቃራኒው ባለፉት 6 ወራት አንጻራዊ ሰላም አለ ማለት አይቻልም ብለዋል።
ንግግራቸውን ፓርላማ ላይ የነበረውን ሙሉ ለሙሉ ለመስማት ጥረት አድርጌ ነበር። አብዛኛው እንግዲህ እንደ ድርጅት እንዴት አድርገው እንደገመገሙት ባይገባንም ለኛ ብቻ ግን አንጻራዊ ሰላም አለ ብሎ ለመናገር የሚያስደፍር ነገር እኛ አላየንም። ምክንያቱ ምንድን ነው? አሁንም ግድያው አልቆመም። አሁንም ሰው እየታፈነ ነው። አሁንም የመናገር ነጻነት የለም። ይባስ ተብሎ ቤተ እምነቶች ጭምር ሳይቀር በጣልቃ ገብነት እየተረበሹ እየታወቁ ያለበት ጉዳይ ነው ያለ። በእኛ በኩል አንጻራዊ ሰላም አለ ብሎ ለመናገር የሚያስደፍር ነገር የለም ብለን ነው የምናምነው። ለምሳሌ የሰሜኑን ጉዳይ ልውሰድ። በምን አይነት መንገድ እርቁ እየተከናወነ ያለው? ምንድን ነው ዝርዝር ሂደቱ? ኢትዮጵያ ሕዝብ ማያውቀውም፣ ፖለቲካ ፓርቲም ማያውቀውም ምንድን ነው እየሆነ ያለው። ስለዚህ ስጋት ውስጥ ሆኛለን። ስለዚህ ቢያንስ በአንድ ሀገር ውስጥ አንጻራዊ ሰላም አለ ተብሎ ሊነገር የሚቻለው የህግ የበላይነት ሲከበር ነው። ሁለተኛው ደግሞ የሰብአዊ መብት መጠበቅ ሲችል ነው።
በአሁኑ ወቅት የሰላም እጦት ካለባቸው አካባቢዎች በቀዳሚነት የሚነሳውን የኦሮሚያ ክልልን የሰላም ችግር ለመፍታት በክልሉ ከሚንቀሳቀሰውና መንግስት ሸኔ ብሎ ከሚጠራው ራሱን የኦሮሞ ነጻነት ሰራዊት ከሚለው ቡድን ጋር የሰላም ድርድር ለማድረግ መንግስታቸው ኮሚቴ አቋቁሞ እየሰራ እንደሚገኝ ጠቅላይ ሚኒስትሩ መግለጻቸውን መዘገባችን ይታወቃል። በተደጋጋሚ የሰላም ድርድር ለማድረግ ሞክረው ታጣቂ ቡድኑ በአንድ ጥላ ስር የተደራጀ ባለመሆኑ እንዳልተሳካላቸውም ጠቅላይ ሚኒስትሩ ገልጸዋል። በዚህ ጉዳይ ላይ አስተያየት የሰጡን የኦፌኮ ስራ አስፈጻሚ አባል አቶ ሙላቱ ገመቹ የመንግስት እርምጃ መልካም መሆኑን ገልጸው ነገር ግን ለስኬታማነቱ ገለልተኛ አካል በአደራዳሪነት መሳተፍ አለበት ይላሉ።
እንግዲህ ኦኤልኤፍ ወይም ደግሞ ኦኤል የጠየቀው ነገር አለ። ገለልተኛ የሆነ አካል የሚያቀራርባቸውን አካል መፍጠር ነው። በገለልተኛ አካል ተቀራርበን መነጋገር እንፈልጋለን ካሉ እነዚህም ይህንን ለማድረግ ቅድመ ሁኔታዎችን ሁሉ አድርጎ ከዛ በኋላ ለሰላም እጅን ዘርግቶ መቀበል ነው። ስለዚህ በመንግስት በኩል ዋስትና ሊሰጣቸው ይገባል። እነሱም ጠመንጃቸውን አስቀምጦ ለዋስትናው ተገቢ የሆነ መልስ መስጠት ይገባቸዋል። ስለዚህ በመሀሉ ደግሞ ከሁሉም ገለልተኛ የሆነ አካል፣ አስታራቂ አካል፣ የማይወግን አካል ሊያቀራርባቸው ይገባል። በሰሜኑ ከትግራይ ጋር የተደረገው መካኒዝም ለዚህም ይሰራል ብዬ አስባለሁ።
የእናት ፓርቲ የማህበራዊ ዘርፍ ኃላፊ መምህር ኪሮስ አጥናፉም ችግሩን በንግግር መፍታት እንደሚያስፈልግ ያላቸውን እምነት ገልጸዋል።
ኦሮሚያ ክልል ሰፊ ነው። ቆዳ ስፋቱም ብዙ ህዝብ ይኖርበታል። የህዝብ በብዙ አይነት ውጣ ውረድ ውስጥ ሲኖር እየኖረም ያለ ህዝብ ነው። እንኳን እንደዚህ አይነት የታጠቀ ኃይል በየቀኑ ሺዎች መቶዎችን በጅምላ እየገደለ እና እየቀበረ ባለበት ሁኔታ ውስጥ አይደለም። እንዴ በመደበኛ ህይወት እንኳን የተረጋጋ አንዳኗር ያለበት አካባቢ አይደለም። እስከማቀው ድረስ አካባቢው በደንብ ስለማቀው ብቻ ግን ቢሆን እንደኛም ምኞት በመነጋገር ችግሮችን መፍታት የማያዳግም መፍትሄ መላሽም ነው ብለን እናምናለን። ከዚህ ውጪ የሚደረጉ ነገሮች ተጎጂዎቹ ንጹሃን ናቸው። ከዚህ አኳያ አዋጭ አይደለም፣ እንደ ሀገርም አይጠቅመንም።
ጠቅላይ ሚኒስትር አብይ ከቡድኑ ጋር ሰላማዊ ድርድር ለማድረግ መንግስታቸው በሂደት ላይ መሆኑን ከገለጹ በኋላ ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩት ታጣቂ ቡድኖች ዓለም አቀፍ ቃል አቀባይ መሆናቸውን የሚገልጹት በዩናይትድ ስቴትስ ቨርጂኒያ የሚገኙት ኦዳ ተርቢ ለቪኦኤ በሰጡት ቃል የሰላም ድርድር ብሎ እኛ ጋር የመጣ አካል የለም፣ በዚህ ሁለት ወር ውስጥ የታጣቂዎችን አመራሮች በተናጥል የማነጋገር አካሄድ ነበር፣ እሱ ደግሞ በጥርጣሬ የምንመለከተው እንጂ የምንቀበለው አይደለም ብለዋል። ይሁን እንጂ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትርና የኢትዮጵያ አምባሳደር የነበሩት ቲቦር ናዥ የኢትዮጵያ መንግስት ከኦሮሚያ ነጻነት ሰራዊት ጋር ለመነጋገር የጀመረው ጥረት የሚበረታታ ነው ሲሉ አድናቆታቸውን ገልጸዋል። በኦሮሚያ ክልል እንዲሁም በሌሎች አንዳንድ ክልሎች ካሉ ታጣቂ ቡድኖች ጋር ለመነጋገር ከሚደረገው ጥረት በተጨማሪ የሰላም ችግርና ስጋት ባለባቸው አካባቢዎች የጸጥታ ኃይሎችን ማሰማራት ሌላው መንግስት እየወሰደ ያለው እርምጃ መሆኑን ጠቅላይ ሚኒስትር አብይ ተናግረው ነበር። ይህ እርምጃ በአንዳንድ አካባቢዎች አንጻራዊ ለውጥ አምጥቷል የሚሉት የኢዜማው የተወካዮች ምክር ቤት አባል ዶክተር አወቀ አምዛዬ ሆኖም ዘላቂ መፍትሄ ላይ ማተኮር እንደሚያስፈልግ ገልጸዋል።
ለምሳሌ አማሮ አካባቢ የተወሰነ የጦር ኃይል የገባበት ሁኔታ አለ። ያ የጦር ኃይል ስለገባ ትንሽ የሸነም እንቅስቃሴ ገታ ያለበት ሁኔታ አለ። በሌሎችም አካባቢዎች አሁን ለምሳሌ ወደ ሰሜን ይሄ አጣዬ ሸዋሮ ቤት እስከ ከሚሴ የነበረው ሁኔታ ብዙም ተሻሽሏል ባይባልም ጦር ሰራዊት መጥቶ አሁን እዛ አካባቢ ሰፍሯል። አንጻራዊ የሆነ ነገር ነው አሁን የምናወራው። አንድም ቀን በሰላም ማደር፣ ሁለትም ቀን ሶስትም ቀን በሰላም መተንፈስ ከብል አንጻር ነው እንጂ ሌላ ያለውጥ መጥቷል ማለት አይደለም። አሁንም ሰው እንዳስፈለገው መጓዝ አይችልም። ነገሮች ከነበሩበት ብዙም አልተለዩም። ስለዚህ የህግ የበላይነት እንዲሰፍን የግድ ኮንስቲቱሽናል ሪፎርም ያስፈልጋል የምል የራሴ አስተያየት።
ዘላቂ ሰላምን ለማረጋገጥ በሚል መንግስት የሰሜን ኢትዮጵያውን ጦርነት ጨምሮ በተለያዩ አይነት ውጊያዎች ባለፉ ክልሎች ውስጥ የትጥቅ ማስፈታት ስራ ለማከናወን የፕሪቶሪያውን ስምምነት ተከትሎ በቅርቡ በተቋቋመው የኢትዮጵያ ብሔራዊ ተሐድሶ ኮሚሽን በኩል እንቅስቃሴ ማድረግ መጀመሩ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዶክተር በየለቱ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ላይ ወደ እናንተ የምናደርሰውን የአሜሪካ ድምጽ ዝግጅቶቻችንን ነው እየተከታተላችሁት ያላችሁት። በፕሮግራማችን ላይ አስተያየቶች ካሏችሁ ለማጋራት ወይም ደግሞ በፕሮግራሞቻችን ቢካተቱ የምትሏቸውን ርዕሰ ጉዳዮች ጥቆማ ለመስጠት በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ተመልሰናል። ዝግጅታችን አሁንም ይቀጥላል። ተከታዩ መሰናዷችን ደግሞ በጋምቤላ ውስጥ የተገነባ አንድ የውሃ ፕሮጀክት በስደተኞችና በነዋሪዎች መካከል ትስስር ፈጥሯል ይለናል። የ የተባበሩት መንግስታት ድርጅት የስደተኞች መርጃ ተቋም UNHCR በኢትዮጵያ ጋምቤላ ክልል ኢታንግ ከተማ ያስገነባው አዲስ የውሃ ፕሮጀክት በአካባቢው ተጠልለው የሚኖሩ ስደተኞችን ጨምሮ ከ260,000 በላይ የሚሆኑ የአካባቢው ነዋሪዎች ተጠቃሚ ያደረገ ፕሮጀክት ሲሆን ፕሮጀክቱ ስደተኞችና ባስጠጓቸው ማህበረሰቦች መካከል ያለውን ትስስር ለማጠናከር ያለመ እንደሆነም ተገልጿል። ዘገባው የአሶሲየትድ ፕሬስ ነው፣ ቀጥሎ ይቀርባል። የተባበሩት መንግስታት የስደተኞች መርጃ ድርጅት ወይም UNHCR በጋምቤላ ክልል በሚገኘው ኢታንግ ከተማ የገነባው አዲስ የውሃ ፕሮጀክት አገልግሎት መስጠት ከመጀመሩ በፊት የአካባቢው ነዋሪዎች ንጹህ ውሃ ለማግኘት ይቸገሩ ነበር። አሪየት በውሃ ችግር ይሰቃዩ ከነበሩ የአካባቢው ነዋሪዎች መካከል አንዷ ናት።
በፊት ውሃ የምንቀዳው ከወንዝ ስለነበረ እንዲሁም ንጹህ ስላልሆነ በጣም እንቸገር ነበር። በተለይ ደግሞ ደረቅ በሚሆንበት ወቅት ውሃው በጣም ይቆሽሻል፣ እናም ለመጠጣት እጅግ ያስቸግራል። ግን ሌላ ለንጹህ ውሃ የሚያገለግል ምንጭ ስላልነበረ እንጠጣዋለን። አሁን ግን ይህን ንጹህ ውሃ በማግኘታችን በጣም ተደስተናል። በጣም እያገዘን ነው።
UNHCR በደቡብ ምስራቅ ኢትዮጵያ ጋምቤላ ክልል የገነባው ደህንነቱ የተጠበቀ አስተማማኝና ተመጣጣኝ ዋጋ ያለው የመጠጥ ውሃ በአካባቢው የሚኖሩ ስደተኞችና የሚያስተናግዷቸው ማህበረሰቦች በቀላሉ እንዲጠቀሙት ሆኖ ነው የተሰራው። የኢታንግ ከተማ ውሃ አገልግሎት ፕሮጀክት በአካባቢው ለረጅም ጊዜ የኖረውን የውሃ ቀውስ አስወግዶ ዘላቂነት ያለው የውሃ አቅርቦት እንዲኖር አስችሏል። የዩኤንኤችሲአር የኢትዮጵያ ወኪል ፓትሪክ ኦኬሎ እንደሚሉት በአሁኑ ወቅት ፕሮጀክቱ ከ230,000 በላይ ለሚሆኑ የማህበረሰቡ ነዋሪዎች ንጹህ ውሃ በቧንቧ አማካኝነት የሚያቀርብ ሲሆን አብዛኞቹ የፕሮጀክቱ ተጠቃሚዎች ስደተኞች ናቸው። ሴቶችና ልጃገረዶችም ውሃ ለማግኘት ረጅም ርቀት መጓዝ ሳያስፈልጋቸው በመኖሪያ ቤቶች ውስጥ ውሃ መቅዳት ችለዋል።
Right now, a total of
ይህ ፕሮጀክት በአሁኑ ወቅት ለስደተኞችና እያስተናግዳቸው ላለው ማህበረሰብ ውሃ ያቀርባል። በዚህም በሶስቱ የስደተኛ መጠለያ ጣቢያዎች የሚኖሩ 230,000 ስደተኞችና በዚያው አካባቢ የሚኖሩ 30,000 ሰዎች ተጠቃሚ ሆነዋል።
UNHCR እንደሚለው የውሃ ፕሮጀክቱ በስደተኞችና በተቀባይ ማህበረሰቦች መካከል ያለውን ትስስርም የሚያጠናክር ሲሆን በውሃ ንጽህናና ንጽህና አጠባበቅ ላይ የሚሰራው ፕሮጀክት በሽታን ለመከላከልና በተለይ ስደተኞች መደበኛ የውሃ አቅርቦት እንዲያገኙ የሚያስችል የሰብአዊነት እርዳታ አካል ነው። ሰብአዊ እርዳታ ተቋማትና የልማት ድርጅቶች እንደ አውሮፓውያን አቆጣጠር በ2014 ዓ.ም ደህንነቱ የተጠበቀ ውሃ ለማቅረብ ሲሉ የጀመሩት ይህ ፕሮጀክት ከባሮ ወንዝ አጠገብ ከሚገኙ የውሃ ጉድጓዶች የሳባውን ውሃ ማህበረሰቡ አቅራቢያ ወዳሉ ማጠራቀሚያዎች ያስገባል። ኦኬሎ እንደሚሉት ፕሮጀክቱን በኢትዮጵያ ስደተኞች የሚያስተናግዱ ሌሎች አካባቢዎችና ሀገራት ላይም ለመተግበር እየተሰራ ይገኛል።
This project is very crucial for the refugees and host community who are actually living together.
ይህ ፕሮጀክት ለስደተኞችና አብረዋቸው ለሚኖሩ አስተናጋጅ ማህበረሰቦች እጅግ አስፈላጊ ነው። ስደተኞቹና ማህበረሰቡ አብረው በሰላም መኖር እንዲችሉ ያግዛል። ከዚያ ባለፈ ግን የህዝቡን ጤናና የኑሮ ሁኔታ በማሻሻል እንዲሁም ኑሯቸውን መገንባት እንዲችሉ በማገዝ ህይወታቸውን እየለወጠ ነው።
ፕሮጀክቱ በአካባቢው ተጠልለው የሚኖሩ ስደተኞችም የህብረተሰቡ አካል መሆናቸው እንዲሰማቸው ከማድረጉ በላይ ለህይወት አስፈላጊ የሆነውን ውሃም በቀላሉ እንዲያገኙ እንደሚያግዛቸው ይናገራሉ። ራቼል ከደቡብ ሱዳን ተፈናቅላ የመጣች ስደተኛ ናት። ራቼል አክላ ከውሃ በተጨማሪ የትምህርት አቅርቦትን ቢኖር የስደተኞቹንም ሆነ የማህበረሰቡን ህይወት መቀየር እንደሚችል ትገልጻለች።
የትምህርት እድልም ማግኘት ብንችል ለሚያስተናግደን ማህበረሰብም የትምህርት እድል ይከፈትለታል። ለእኛ መተዳደሪያ የሚሆነን ነገር ስናገኝ የነሱም ማህበረሰብ ይደርሰዋል። ምክንያቱም ተመሳሳይ ችግሮች ናቸው ያሉብን፣ የሚደርስብን ተጽዕኖም ተመሳሳይ ነው።
የውሃ ፕሮጀክቱን የሚመሩት የአካባቢው ባለስልጣናት ሲሆኑ ከሰብአዊ እርዳታ ተቋማትም ድጋፍ ይደረግላቸዋል። ተመሳሳይ ፕሮጀክቶችን የመስራትና ተጨማሪ ሰዎችን በስፋት የመድረስ እቅድም መያዙ ተገልጿል። የተባበሩት መንግስታት አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። በማቀናበር አብሮኝ ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ዝግጅቶቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩኝ። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ማጋራት አትርሱ። የዋትሳፕ ቁጥራችን 202-251-3505 ነው። ከፊት ለፊት የመደመር ምልክትና አንድን አስቀድማችሁ በድምፅ መልእክታችሁን ቅርጻችሁ አስቀምጡልን፣ ይደርሰናል። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና እደሩ።